ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 10 2017 ዓ.ም ዝግጅታችን ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለከተራ በዓል አደረሳችሁ ማለት እንወዳለን። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው ኤደን ገረሙ አብሬያችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ስርጭቱን በማቀናበር ብርሃን ኃይሉ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝኩ ከዓለም ዙሪያ ወደ ተሰባሰቡ ዜናዎች ነው የምናልፈው።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የእስራኤል የሚኒስትሮች ካቢኔ በጋዛ ተኩሱ እንዲቆምና ታጋቾቹ እንዲለቀቁ የተደረሰውን የተኩስ አቁም ስምምነት አጽድቋል። ስምምነቱን 24 ሚኒስትሮች ሲደግፉት 8 ሚኒስትሮች ውድቅ አድርገውታል። የተኩስ አቁሙ በዩናይትድ ስቴትስ ከሚከናወነው የተመራጩ ፕሬዚደንት ዶናልድ ትራምፕ በዓለ ሲመት ዋዜማ ማለት ነገ እሁድ ጀምሮ ስራ ላይ እንዲውል ታቅዷል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ የደረሱት በዩናይትድ ስቴትስ በካታርና በግብጽ ሽምግልና ከአንድ ዓመት በላይ የወሰደ ድርድር ከተካሄደ በኋላ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በግንቦት ወር ያጸደቁትን የተኩስ አቁም ስምምነት ሁለቱ ወገኖች በዚህ ሳምንት ረቡዕ ፈርመውታል። በማስከተልም ነው የእስራኤል ካቢኔ ይሁንታ የሰጠው። ሰኞ ቃለ መሐላቸውን ፈጽመው አስተዳደሩን የሚረከቡት ዶናልድ ትራምፕ የስምምነቱን ተግባራዊነት መከታተሉ የእሳቸው አስተዳደር ኃላፊነት ይሆናል። ከነገ በስቲያ ሰኞ በዋሽንግተን እጅግ የከበደ ቅዝቃዜ ይኖራል በመባሉ ተመራጩ ፕሬዚደንት ዶናልድ ትራምፕ የቃለ መሐላ ስነ ስርዓታቸውን በዩናይትድ ስቴትስ ምክር ቤት ካፒቶል አዳራሽ ውስጥ እንዲከናወን ትዕዛዝ ሰጥተዋል። ሰኞ የምክር ቤቱ አካባቢ የቅዝቃዜ ደረጃ ከዜሮ በታች 11 ዲግሪ ሴልሲየስ እንደሚሆንና ነፋሱ ብርዱን የበለጠ አስከፊ እንደሚያደርገው ይጠበቃል። የአየር ሁኔታ ባለሙያዎች እንዳሉት የትራምፕ በዓለ ሲመት የአየር ሁኔታ ቅዝቃዜ በ40 ዓመታት ያልታየ እንደሚሆን ተንብየዋል። ትራምፕ በትሩዝ ሶሻል ማህበራዊ መገናኛ ገጻቸው ባወጡት ጽሑፍ የህዝባችንን ደህንነት የመጠበቅ ኃላፊነት አለብኝ፣ ማንም ሰው እንዲጎዳ አልፈልግም ብለዋል። የበዓለ ሲመት ንግግራቸው፣ የጸሎት ስነ ስርዓቱና ሌሎችም የሚደረጉ ንግግሮች በምክር ቤቱ ካፒቶል ራታንዳ በተባለው አዳራሽ ውስጥ ታላላቅ እንግዶችና ተሳታፊዎች በተገኙበት እንዲከናወን ማዘዛቸውን ነው ትራምፕ ያስታወቁት። ይህ በዚህ እንዳለ ቻይና ምክትል ፕሬዚደንቷን ሃን ዣንግን በበዓለ ሲመቱ ላይ እንዲገኙ የምትልክ መሆኑን ትናንት አርብ አስታውቃለች። በዩናይትድ ስቴትስ ፕሬዚደንት በዓለ ሲመት ላይ ከፍተኛ የቻይና መሪ ሲገኝ ይህ የመጀመሪያ ጊዜ እንደሚሆን ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ኃይሎች ዛሬ ማለዳ ዩክሬን ዋና ከተማ ኪቭ ላይ በሰው አልባ አውሮፕላንና በሚሳይል ጥቃት ማድረሳቸውን የዩክሬን ባለስልጣናት አስታውቀዋል። ቢያንስ 3 ሰዎች እንደተገደሉና ሌሎች 3 ሰዎች እንደቆሰሉ የከተማዋ ወታደራዊ አስተዳደር ኃላፊ አስታውቀዋል። የገበያ አዳራሽ፣ የከተማ ባቡር ጣቢያ እንዲሁም የውሃ ማሰራጫና ሌሎች የንግድ ተቋማት መጎዳታቸውን ባለስልጣናቱ አስታውቀዋል። የኬቭ ከንቲባ ቪታሊ ክሊችኮ የአየር ጥቃት መከላከያው መንቀሳቀሱን ገልጸው 2 ሚሳይሎች ተመተው ሲወድቁ አንደኛው የወደቀው ከዝቅተኛ ከፍታ ተመቶ በመሆኑ ከባድ ጉዳት ሊያደርስ ችሏል ብለዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ጥቃቱን ያደረስነው ዩክሬን ዩናይትድ ስቴትስ በሰጠቻት ሚሳይሎች ግዛቶቻችንን ለማጥቃት በመጠቀሟ ለመበቀል ነው ሲል አስታውቋል። የደቡብ ኮሪያ ፕሬዚደንት ዩን ሶንግ ዮል ዛሬ ቅዳሜ ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። ፕሬዚደንቱ የወታደራዊ አስተዳደር አዋጅ ለመደንገግ ባደረጉት ሙከራ ጉዳይ ምርመራቸው የቀጠለ ሲሆን ችሎቱ በቁጥጥር ስር መቆየት ይኖርባቸው እንደሆነ ውሳኔ ይሰጣል። ሲቪላዊውን አስተዳደር በወታደራዊ አዋጅ ለመሻር ባደረጉት ሙከራ ሀገሪቱን ለትርምስ የዳረጓት ፕሬዚደንቱ በፖሊስ ታጅበው ሲደርሱ ፍርድ ቤቱ ደጃፍ የጠበቋቸው ደጋፊዎቻቸው ከፖሊሶች ጋር ተጋጭተዋል። መርማሪዎች ፕሬዚደንቱ በእስር የሚቆዩበት ጊዜ እንዲራዘም ትዕዛዝ ይሰጥላቸው ዘንድ ትናንት አርብ ነው ፍርድ ቤቱን የጠየቁት። ፍርድ ቤቱ በቀረበው ጥያቄ ላይ ዛሬ ወይም ነገ ውሳኔ እንደሚሰጥ ተጠቁሟል። ፕሬዚደንቱ ታስረው እንዲቆዩ ይፈቅዳል ተብሎ የሚጠበቅ ሲሆን የእስር ጊዜውን በ20 ቀን ያህል ሊያራዝመው እንደሚችል ነው የተመለከተው። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ያበቃል። ከሌሎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ቅዳሜ ምሽታችሁን ከኛ ለማሳለፍ ስለወደዳችሁ እናመሰግናለን። በድጋሚ እንኳን ለከተራ በዓል አደረሳችሁ ልንል እንወዳለን። አስከትለንም እናልፈው ወደ ዝግጅቶቻችን ነው። ደቡባዊ ካሊፎርኒያ ሎስ አንጀለስ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ሰደድ እሳቱ ከጀመረበት ጊዜ አንስቶ መረባረባቸውን ቀጥለዋል። በቃጠሎ እስካሁን ቢያንስ 25 ሰዎች የሞቱ ሲሆን 30 ሰዎች አልተገኙም። በሰደድ እሳቱ እስካሁን ድረስ ወደ 150 ቢሊዮን ብር የሚገመት ንብረት እንደወደመም ተገምቷል። ከዚህ አደጋ የንግድ ቤታቸው የተረፈላቸው ኢትዮጵያዊ የምሽቱ እንግዳችን ናቸው። ያነጋገረቻቸው ጽዮን ግርማ ናት።
በካሊፎርኒያ ግዛት የተስፋፋው ሰደድ እሳት 82 በመቶ የነዋሪዎችን ንብረት ባወደመባት ፓሊሴድስ ውስጥ የሚገኝ ፓሊሴድስ ዋይንና ስፕሪት የተባለ የዋይን መጠጥና ለምግብነት የሚውሉ ቀለል ያሉ ነገሮች መሸጫ ባለቤቷ ወይዘሮ ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊት የንግድ ባለቤት መሆናቸውን ነግረውናል። ወይዘሮ ተዋበች አሁን ወደ ስፍራው ተመልሰው ገብተው ለማየት ባይችሉም በአካባቢው በሰደድ እሳቱ ከመቃጠል ተርፏል ከተባለው 18 በመቶ ንብረት ውስጥ የእርሳቸው ንግድ ቤት አንዱ ሊሆን እንደሚችል ተነግሮኛል ይላሉ። ከሰደድ እሳቱ ነበልባል አምልጠው መውጣታቸውን ወይዘሮ ተዋበች ቢገልጹም ለስምንት ዓመት የሰራሁበትንና ደንበኞች የሚገኙበት ማህበረሰቦች ንብረት በመውደቡ ግን በቃላት ልገልጸው የማልችለው እጅግ ከባድ ሐዘን ተሰምቶኛል ብለውናል። ወይዘሮ ተዋበችን ለማግኘት ለቀናት ሙከራ ያደረግን ሲሆን በመጨረሻም ተሳክቶልን በስልክ አነጋግረናቸዋል። ለመሆኑ እሳቱ ሲነሳ የት ነበሩ የሚል ነበር የመጀመሪያው ጥያቄ።
የነደው ነበር ርቀትም ስላለው ይሁን በደንብም አቴንሽን ስላልወሰድኩ አላየሁትም ነበር። ግን ደወለልኝና የቴ ልጅ ማቲ ይባላል። ከዛ ሰዓት እያየሁ ነው በርቀት ጭስ ይታየኛል እና እንዴት አየሹ ሲለኝ፣ አይ እኔ በደንብ አልታየኝም፣ እስቲ ቆይ እየቀረቡ ስሄድ ይታየኛል ብያል። እውነትም እየቀረቡ ስሄድ ጭሱም አይጀምር እና እኔን የመሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንዴ የሚሆን በሶስት አመት ምናምን ወደ ማሊቡ አካባቢ እንደዚሁ ጭስ ያጋጥማል እና አንዳንዴ እንዲሁም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አልፎ አልፎ ማለት ነው። እኔ እንደዛ ነው የመሰለኝ። ድራይቭ እያደረኩ ሄድኩኝ፣ ግን ስጠጋ በጣም ጭስ አለ። አስቸጋሪ ነበር፣ ንፋስም በጣም አለ። ማየት ስለነበረብኝ የስራ ቦታዬ ሂጅ የከፈትኩኝ።
የስራ ቦታው የሚገኝበት አካባቢ ምን ይባላል? ህንፃ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው? ምንድን ነው የሚባለው?
ፓሊሴድስ ሃይላንድ ቪሌጅ ይባላል እና ለዛ ሰፈር የሚያገለግል ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው። የተለያየ ሱቆች ነው ያሉ ከዛ አካባቢ። እኔ ብቻ አይደለም፣ በጣም ብዙ የተለያዩ ሱቆች አሉ። ምግብ ቤቶች አሉ፣ የልብስ ማጠቢያ አለ፣ ቡና መሸጫ አለ። ብዙ ናቸው። በቁጥር ያው 12 ወይም እንደዛ ያልፋሉ ማለት ነው።
ሲደርሱ የነዱ መኪናውን መግባት ቻሉ?
አዎ፣ እየነደው እያለ ትንሽ እንዲያውም ቪዲዮ ራሱ ትንሽ ቀርጫለሁ። ሩቅ መስሎኝ እየቀረጽኩ እየሄድኩ ነበር። ስደርስ ያው መኪና ውስጥ ፓርክ ማድረግ አልቻልንም፣ ከውጭ ራቅ ብለን ያቆም ነው። ግን ያው ከፈትን፣ ሌሎችም ከፍተዋል። ግን መቆየት እንደማንችል እኛም እየገባን ነበር። ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ አይደለሁም፣ ከዛ ያሉት የእሳት አደጋ ሰራተኞች አልገመቱም። በዚህ ሁኔታ እሳቱ ይቀጣጠላል የሚል ምንም ግምት አልነበራቸውም። ምክንያቱም የእኛ የመኪና ማቆሚያ ቦታ በጣም ሰፊ ነው። ስለዚህ ከኛ ነበር መጠው የቆሙት። ዳሩን ይዘው በጣም ብዙ የእሳት አደጋ ሰራተኞች ተደርድሮ ነበር እና እንደ አጋጣሚም ሆኖ የእሳት አደጋ ሰራተኞች ከኛ አንድ ብሎ ብሎክ ርቀው ኦፊስ አላቸው። በርቀት ስለሆነ ይቆጣጠሩታን ብለን ስላልን እኛም እነሱም ስላልገመትን እንደውም መጀመሪያ እነሱም ዝም ነበር ያሉን። ገብተን ሱቅ ስንከፍት ግን ከዛ በኋላ ትንሽ መጡና እኔንም ያውቁኛል። በተለይ አንድ የሚያውቀኝ ፋየር ፋይተር መጣና እዛ አካባቢ የሚጠሩኝ ታቢ ብለው ነው። እና ታቢ እሳቱ የሚጨምር መሰለኝ አለኝ ማለት ነው ሲለኝ አውሽ እንደዛማ ከሆነ በቃ ዘጋለው ብየው እሱም ሄደ። እዛው አካባቢ ቆመው ነበር። ሌሎችም በጣም ብዙ ነበሩ። በጣም በጣም ማለት አይ ቲንክ ትንሽ በቪዲዮ ያቀረጽኩትን ላንችም አያይዤ እልክልሻለሁ። ከዛ እንደዛ ብለው ትንሽ በቃ እኔም ሱቁን አንዳንድ ነገር ማየት ስለነበረብኝ የቀጣውንም ምኑንም ይኸው ነገ ስለምዘጋ ብዬ ቸክ እያረኩ ምናምን እያለ በቃ ለመዝጋትም ሰዓት አልሰጡኝም። በቃ አሁን ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጣው ማለት ነው። በጣም ስለሚያስፈራ
ይሄ ሲሆን ስንት ሰዓት ነበር?
በዚህ ሀገር አቆጣጠር 12 ሰዓት አካባቢ ነበረ።
ከቀኑ 6 ሰዓት ማለት ነው ኢትዮጵያ።
አስቸኳይ ዘግቼው ሱቁን እንደሄድኩ ግን ምንም ዶክሜንት አልያዝኩም ነበር። ምንም ነገር ልክ ደርሶብን ነበር ሰዓቱ ማለት ነው። ከዛ ባለቤቴ እኔን ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራሱ ማውራት አልችልም። ኦልሞስት ከሳፍ ነው ወጥቼ የመጣሁት እና ይህን አውሩ ስትኝ ራሱ ያስደነግጣል ያለፉበት። ባለቤት እሱ ቢያወራው ደስ ይለኛል ለትንሽ ደቂቃ እንዴት እንደነበር።
ወይዘሮ ተዋበች ቃለ ምልልሱን አቋርጠው በወቅቱ የአስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን።
ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘሁት። ከዛ በኋላ ያው ዶክመንቶች ይኖራሉ፣ ሱቅ አንዳንድ የምንፈልጋቸው ዶክመንቶች ነበሩ። ፋይተሮች ሙሉ ቦታውን ይዘውታል። በዛ መኪናዎቹ አሉ፣ ሰዎቹ በጣም ይተረማመሳሉ፣ አረጋውያን በዛ ትርምስምስ ውስጥ ነበረ። ከዛን ሄድን፣ ሱቅ ገባን። ሱቅ ከገባን በኋላ ዶክመንታችንን ያዝ እሳቱ ከእነዚህ ፓልም ትሪዎችን በሙሉ እያቃጠለ ሙቀቱ እኛን ለበር ድረስ እየደረሰ ሲሄድ ከዛ ባኬት በፍጥነት አስወጡን።
እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል?
ህጻናቶች ነበሩ፣ ትምህርት ቤት አለ፣ ሀይ ስኩል አለ። እነሱን ለመውሰድ ወላጆች ሀይ ትራፊክ ነበር። ጀነራሊ የትምህርት ቤት ሰዓት ነበር በወቅቱ። ወላጆች አሉ፣ የመኖሪያ ሰፈር ነው፣ የደመቀ ነው። ትንሽ በእድሜ የገፉ ሰዎችም አሉ እና በጣም ብዛት ነበረው። መኪኖቹ ራሱ ቁሞ ፓርክ ዘው ስለነበረ ለእሳት አደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳ ሳይጠበቁ ነበር በሎደር በመኪኖቹ ክራሽ እየተደረጉ ከመንገድ እየወጡ የነበረው።
እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ?
እኛ ልክ ያ ፋየር እየተጠጋ ሲመጣ እኔ ሌት ነው የደረስኩት እንደነገርኩሽ። ባለቤቴ ወደ ቢቹ ላይ ነው ያለ ነው እዛው አሁን ትንሽ ከነበረበት ቦታ ላይ ያነሳችው እና ቢቹ ላይ ፓርክ አረገችው።
ወደ ውሃው ያለበት አካባቢ ማለት ነው።
ወደ ውሃው ላይ አረገችው እና ከዛ ተመልሰን የገባ ነው።
በምን ያህል ቅርበት ላይ ነበራችሁ?
እኔ ቅርበት ሳይሆን እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል። ያው እዛው ነው ምንም
የእሳቱ ማለት ይቻላል። የእሳቱ ሙቀት ይሰማችሁ ነበር?
እሳት ሙቀት ለምሳሌ ረው እነዚህ የዘንባባ ትሪዎች ከበራችን ላይ ነው ያለው። እሱ ፎቶውን ምናልባት በቪዲዮ ልንገልጽልኝ እነሱ እየተያያዙ ነበር። የእሳቱ ርግጋፊዎች ደግሞ በራችን ላይ ነው የሚንትን የሚለው።
ስለዚህ ቅርብ ነበራችሁ?
እሱንም ማለት አይቻልም። እዛ ውስጥ
ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩን።
ዶክሜንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በእግር ጠይቀን ግባ ብለን እሺ ብለው ፈቃደኛ ሆኑ። ሄድን። መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች እያየናቸው ይቃጠሉ ነበር እና እጅግ እጅግ አስፈሪ ነበር። እኛ አይደለንም እሳት አደጋ ሰራተኞች ምን ማድረግ እንዳለባቸው በዛን ሰዓት በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ እጅግ አስፈሪ ነበር። ማለት
እሳቱን ታዩት ነበር?
መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል የሆነ ንፋሱ። ከዛ መጨረሻ ላይ እሳቱ እየተጠቀለለ ጣ ሲመጣ በንፋስ ማመን አልቻልሁም። እኔ ራሱ ማለት ነው በአይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በዛን ሰዓት ተጨነቅኩ። ግን ሳስበው ከኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከንድ ደቂቃ ፍጥነት የደረሰው እና ከዛ አካባቢ ያሉ ሰዎች ደግሞ እንዴት እንደሚወጡ ሳስብ በጣም በጣም ጭንቀት ነበር። እኔ እንጃ ለነሱ ራሱ ህልም ነው የሚመስላቸው። ለምን እነሱ አሩሉ ያደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ። በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው ከነሱ አጠገብ ነው የመጣው ማለት።
ምን አይነት እርምጃ ወሰድሽ? ምን አደረግሽ?
መጀመሪያ ልክ ዘግተን ስንወጣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠበቀን። ከዛፍ ወደ ዛፍ እሳቱ ይቀጣጠል ነበር። በጣም አስፈሪ ነበር። መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን። በጣም ጨለማ ነው፣ እንደገና ጭስ ነው፣ ንፋስ ነው። በዛን ሰዓት ሰዎች ይሯሯጣሉ የጠፋቸውን ሰው ለማግኘት። ማለፍ አይችሉም፣ ተከልክሏል። መኪናው ከዛ ድረስ መጦ መንገድ ላይ ፓርክ በሚባል ደረጃ መጦ ቁሟል። በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን እቃ ቤተሰብንም ማገዝ እየተሯሯጡ ነበር። በዛ ሰዓት እኛም መውጣት ስለነበረብን ወደዛ ያለ ግን ባለቤቴ እንዲሁም ሰውንም ሊረዳ ሞክሯል።
ወይዘሮ ተዋበች፣ እዛ አካባቢ የነበሩት ሰዎችስ እንዴት ነበረ ጭንቀታቸው ወይም እንዴት ነበረ ሁኔታቸው? ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይ? እና ሰዓቱ የነበረውን የሰውን ሁኔታ አስቲንገሩን የተመለከቱትን ያዩትን።
ከኛ አንድ ብሎክም አይደለም ላይክ በአይን የምናየው በሱቄ ጋር ቁጭ ብዬ ማየው ትምህርት ቤት አለ። በጣም ቅርብ ቅርብ የሆነ ማለት ነው። በእግራችን ብንሄድ ሶስት ደቂቃ ማይወስድ በአጥር ነው የምንለያየው ማለት ይቻላል። እና ትምህርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም በአስቸጋሪ ሁኔታ እንደዛ በደቂቃ ነው ንፋሱ እሳቱን ያቀጣጠለው። ጊዜም አልሰጠም። በዛ ምክንያት ልጆቻቸውን ለማውጣት ሲሯሯጡ እኛ ራሱ ምን እንርዳ እያን ባለቤቴም እኔም እየጠየቅነን ነበር። እና እነሱ ደግሞ የሚሉት በቃ ሄደን ማውጣት አልቻልንም እያሉ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጥተዋል ማለት ነው። ሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ። እሱ ግን አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው የቅርብ ቤተሰቦቻቸው እነሱን ለማውጣት አልቻሉ ነው። መኪና ፓርክ መደረግ የነበረበት ከታች 15 ደቂቃ 20 ደቂቃ ወይም 30 ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሄደው የሚያመጧቸው እና ወክ እያደረጉ ለማምጣት ገና እየሄዱ ነበር። ከዛ በኋላ ይዟቸው ሲመጡ እንደደረሰ ምን እንደሆነ ይኸው በአይን አላየን፣ ግን ሲረበሹ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንዲሁም እኔ ያለውን ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሂደን ለማውጣት በቃ ውስጣችን በጣም ፈልጎ ነበር። እና አሁንም ሰዓት አደገው ከደረሰ በኋላ ለእኔ በጣም እንቅልፍ የነሳኝ ማለት ሂጄ መርዳት ብችል ኑሮ ሂጄ ባወጣቸው ኑሮ ከሞቱት ውስጥ ስነሱ ይሆን የሚለው በቃ እውነት ዛንዴ ብልን ሁሉ ላለው ከተኙበት እና እጅግ ከባድ ነው። በሰዓት እኔ የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው።
እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛ ውስጥ የተረፈው 17% ብቻ እንደሆነ፣ ሌላው ግን ወደ አመድነት እንደተቀየረ ነው መረጃዎች የሚወጡት። እና የእናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት ያያችሁት ነገር አለ? ከዛ በኋላ ተመልሳችሁ ለመሄድ ችላችኋል?
ተመልሰን ለመሄድ እድሉን አላገኘንም። ምክንያቱም እንኳን የኛ ሱቅ ቀርቶ ሰው እንኳን ሕይወት ያለፈበት ሁኔታ ስለሆነ ይሄኛው ስለ ሱቁ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም በአሁኑ ሰዓት ከእኔም ጀምሮ ማለት ነው። ቅድሚያ የሚሰጠው የሰው ልጅ ሕይወት የጠፋው ነው ትልቁ ክብርና አሁን መጀመሪያ ማን ጉዳት እንደደረሰበት ምን ምን እንደሆነ እሱ ነው መጀመሪያ የሚጣራው ማለት ነው። እና እኔም ያው በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለን እኛ እንደዚህ ጉዳት የደረሰብን ያው በወሬ ደረጃ በቃ ተርፏን ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር። እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል። ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ህይወታቸውን ያጡ ሰዎች አሉ። ህይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪት ይደረጋሉ። መተንፈስ ያቃታቸው በሰዓቱ ምክንያት ብዙ የተጎዱ ሰዎች ስላሉ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ። ለጊዜው ተርፏ የሚባል ነገር ሰምተናል። ከሆነም ያው የእግዚአብሔርን ስራ ያየንበት ነው። ነው የኛ ቢተርፍም ግን በቃ ማለት ካስተመሮች እንደ ቤተሰብ ነበር ምናያቸው እና እነዛን በጣም እንደ ቤተሰብ ማያቸው ለስምንት አመት በየቀኑ ማለት በሚቻል ደረጃ ነው ማገኛቸውና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው ማለት ነው። ቤታቸውን አጠው ከዛ ላይ የሚወዱት ቤተሰብ እንዴት ነው የምናገኘው ብለው ሲጨነቁ እኔ እንኳን 8 አመት ስለቆየሁ ይሄን አይነት ስሜት ፈጥሮብኛል። እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት ከዛ አካባቢ ነው የሄዱት። ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ በለጠ ከባድ የለም። እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው። እኔ መጽናናቱን እግዚአብሔር ይስጣቸው ነው የምለው። ምን ቃላት የለኝም ምን ማድረግ ይቻላል።
ይህንን መሸጫ አጠዋለሁ፣ እየተቃጠለ ነው፣ በቃ ጥለ ነው እየሄድን ነው የሚል ስሜት መቼም ይኖራል እና ምን ተሰማዎት ያን ሰዓት?
መቼስ በሰው ሀገር ስትመጪ በጣም እዚህ ለመድረስ ለፍተሽ ሰርተሽ ነው። ትንሽ ከበድ ይላል ያው ያለው በዛን ሰዓት ድንጋጤ። ግን በዛን ሰዓት የሚገርመው ሁኔታ ስለሱ ቁም ባስብ መጀመሪያ ግን የሰዓቱ ፍጥነት በጣም እያስገረመኝ ስለነበር የሰውን መሯሯጥ የእሳት አደጋ ሰራተኞች እንዴት ነው የሰውን ህይወት የምናተርፈው ብለው እሳት ማጥፋት ሳይሆን የጀመሩት ሰውን ለማትረፍ እንዴት ማድረግ እንዳለባቸው ነበር። እና በዛን ሰዓት ትንሽ እንደዚህ ነው ለማለት ከባድ ነበር። ግን የቆየው በጣም የወሰደብን ሰዓት እዛ ለመውጣት ማለት ነው ከባድ ስለነበረ በጣም መንገዱ ጭንቅንቅ ነበር። የሆነ ሰዓት ላይ ግን ይኸው በቃ ላጠው ነው ብዬ ይኸው በጣም በጣም ነበር የደነገጥኩ።
ምን ያህል ሰዓት ወሰደባችሁ ከዛ ለመውጣት?
ከሁለት ሰዓት በላይ ወስዶብናል። በጣም 15 ደቂቃ ላይ 20 ደቂቃ የሚወስደው መንገድ ለእኛ 2 ሰዓት ሚሆን ወስዶብናል።
ከዚህ ከ17% ውስጥ ከተረፉት ንብረቶች አንዱ የእናንተ ከሆነ እንዳሉት ያው ተአምር ነው የሚሆነው። እሳት አላገኘውም ነበር ማለት ነው።
እኛ ዘንባባ አይነት ዛፎች ሲቃጠሉ በአይናችን ከበራችን አካባቢ ያሉት ሲቃጠሉ ከኛ ሱ ፓርኪንግ ቦታ አለ ከሱ አካባቢ ላይ 2 ደቂቃ ተራምደሽ ሲቃጠሉ በአይናችን ጭሱ እየተቃጠለ ንፋሱ እንደዛ ሲያረግ አይተናል። እኛም ባይናችን ማለት ነው ላይክ ማለት እንደሚቃጠል እያወቅ ነው የወጣ ተቃጥሎ። ቲንክ እሳት አደጋዎች በጣም በጣም ተረባርበው እጅግ በሚገርም ሁኔታ በቃ እንዳተረፉትና እንደገና ደግሞ እግዚአብሔር ተጨምሮበት ሌላም ቦታም እንደዛ ተረባርበዋል። ሊተርፍ አልቻለም፣ ግን እንደዛ ሆኖ ሊተርፍ ችሏል። ግን ሙሉ መረጃ ግን እስከለለን ድረስ ተረፈ ብለን ግን መናገር አንችልም ገና ብለው ነው የነገሩን። ማለት
ለአንድ ሳምንት በዘለቀው እሳት እስካሁን የ25 ሰዎች ህይወት ያለፈ ሲሆን 30 ሰዎች የት እንደደረሱ አልታወቀም። ከሟቾቹ መካከል 8ቱ በፓስፊክ ፓሊሴድስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናት አስታውቀዋል። ከ12000 በላይ ቤቶችና ህንጻዎችም ወድመዋል። የገቢ መጠናቸው ከፍ ያሉ ሰዎች መኖሪያ እንደሆነ በሚነገረው ከፊሉ አካባቢ ወይዘሮ ተዋበች የሚሰሩበት ነውና ለመሆኑ አካባቢውና የአካባቢው ማህበረሰብ ምን ይመስል እንደነበር ጠይቄያቸዋለሁ።
ምክንያቱም ሱቅ ብቻ ሁኛ አይደለም የሚሸጠው፣ ባስኬት ጊፍት የሚባል አለ፣ እቃ አሽጎ መውሰድ ከቤታቸው ድረስ ስጦታ ሲፈልጉ፣ እንደገና አበቦችን ደግሞ ለበዓል ሲሆን፣ አባቶች ቀን፣ ለእናቶች ቀን የተለየ ዝግጅት ሲኖር አደርጋለሁ። ለምን በተጨማሪ ሰፈሩ ትንሽ ጸጥ ያለም ሰፈር ስለሆነ ገቢ እንዲያስገቢ ብዬ አንዳንድ ነገሮችን እንደዛ ነገር ስለማደር ቤታቸው ድረስ እየሄድኩኝ ውጭን አይደለም ውስጡን ገብቼ ማየት እድል አግኝቼ አይቼዋለሁ። እና ደግሞ ማደርገው ሰው ቀጥሬ ድራይቨር ሳይሆን እኔ ራሴ ለምን እምነታቸው ከዛ አካባቢ አንቺ ልሽ ስታደርጊላቸው ደስ ይላቸዋል። ማያውቅ ሰው እየሄደ ቤታቸውን ከሚያይ ለአንቺ እምነት ይሰጡሻል። እና እምነቴው ሰጡኝ እየመጡ ከመግዛት አንጻር ማለት ነው። ሌላ ከስተመሮች ራሱ ቁጭ ብለው ይጠብቁኛል። እንደምመለስ ያውቃሉ። በ10 ደቂቃ መለሳለሁ ከው በ10 ደቂቃ ወንበር ከውጭ አለ መቀመጫ እንደ አጋጣሚ ሆኖ ከዛ ላይ ቁጭ ብለው ይጠብቁኛል። አንዳንዴ ደግሞ ከዛ አጠገብ ኮፊ ስላለ ከዛ አዝዘው ይጠብቁኝና እንዲሁም አንዳንዴ ይስቃሉ። አንቺ እኮ በቃ ነጋዴ ስራስታት ሆኚ በቃ የሰፈርን ትንሽ እያሉ የሆነ የሚያስቁኝ ነገር አለ እነሱ የሚሉት አባባል እና ይገርምሽ ያ ሁሉ ነው የሚመጣ ቢሰዋራሻ በተለይ ደግሞ በኮቪድ ወረርሽኝ ጊዜ የሰጡኝን ፍቅር የሰጡኝን ደግነት እኔ ልነግርሽ አልችልም። ሱቁ መዘጋት ከነበረበት ንዘጋው በዛን ሰዓት ነበር። አሁን ግን በዚህ ፋየር መሆኑ ለእኔ ራሱ አስደንግጦኛል። እንደዚህ አይነት ፋየር ይኖራልም ብዬ ስላልገመቱና
ያንን በደንብ የሚያውቁት አካባቢ አሁን ወደ አመድነት ተቀይሮ ሲያው ተመልሰው እዛ ባሄዱም በቴሌቪዥን ማየቶትን ነግረውኛልና እኛም እየተመለከት ነው ስለሆነ ምን አይነት ስሜት አለው ያንን ማየት?
ለዛም ነበር ቃለ መጠየቅ ማድረግ የከበደኝ። ምክንያቱም እውነት ለኔ ፋሚሊዎች ናቸውና አንዳንዴ እኮ ሱቅ መጠው 40 ደቂቃ 20 ደቂቃ አውርቶ መሄዱ ናቸው እንዲሁ ዕቃ ገዝቶ መሄዱ አይደሉም። እና በፓንዳሚኩ እንደነገርኩሽ 7 ቀን ሙሉ ስሰራ ብቻዬን ነበር፣ ሰው ማንም ሰራተኛ የለኝም። እና መጠው በዛን ሰዓት ማስክ አድርገው መጠው አንዳንዴ ያወሩኛል፣ እየሄድኩ ደሊቨሪ አደርጋለሁ። እንደገና አሁን እንደምነግርሽ ነው በጣም ኮሚኒቲ ወዛ አካባቢ በጣም ስትሮንግ ነው። ስለዚህ እኔም በጣም ሞልበት ስለሆነ እንደ ቤቴ ነው። በቃ ማየው 7 ደስ ነው እና ትንሽ ኢሞሽናል ያደርጋል። እንዲህ ብዬ መግለጽ አልችልም። በንባ ብገልጸው የተሻለ ይመስለኛል። እና ከባድ
አደጋው ከደረሰ በኋላ የ8 ዓመት የሰራሽበት የንግድ ቤትሽንም እያሳደግሽ የመጣሽበት አካባቢ ወደ 77% የሚሆነው ወድሟል እና ከዚህ በኋላ ሱቅሽም ቢተርፍ የንግድ ቤት ነው እና መቼም የሚገበያዩ ሰዎች ያስፈልጋሉ። ምን ተስፋ ታደርጊያለሽ?
እኔ አሁን የተማርኩት ከዚህ ቃጠሎ በኋላ የሰው ልጅ ምንም ተስፋ መቁረጥ እንደሌለ። ምክንያቱም እኔ ድሮ ምንላለው ልጅ ሁኜ ጀምሮ ማለት ነው የሆነ ከባድ ነገር ሲደርስ ወይ ከባድ ነው ብዬ ላቆም ይችላለሁ ብዬ አምን ነበር። አንዳንድ የለም በልጅነትሽ የምታስብ ገና ልጅ እያልሽ፣ ግን እየቆየው ስመጣ ግን ምንም ነገር እንደማያስቆመኝ በራሴን ቢዝነስ አይቼዋለሁ። ይህ ቢዝነስ በጣም ከባድ ነበር እስክለም ድረስ እኔ ጥቁር ከመሆኔም አንጻር ከሌላም ሀገር ከመምጣቴ አንጻር ከዛ ሰፈር ለ2 ዓመት ለ3 ዓመት ካስተመሮችን ለመያዝ በጣም ትንሽ ከበድ ብሎ ነበር እየቆየው ሳየው። በየጊዜው ግን ካስተመሮች እየለመዱኝ ቤተሰብ እየሆኑ ሲመጡ በጣም የሚገርምሽ በቃ ሰፈሩ ሞር እየወደድኩት በጣም እየተደሰትኩኝ ካስተመሮችም እንደ ቤተሰብ መጠው በቃ አውርተውሽ ተጫውተው በቃ ያላቸውን አንዳንዴ ከእኔ ስቶር የመጣ ሰው ያውቀዋል። 40 ደቂቃ ሊቆዩ ይችላሉ ስቶር ውስጥ ማለት ሲያወሩ እና በቃ ፋሚሊ ሆነናል። ስለዚህ ማለት ነው ከትንሽ ከሆነ ነገር ጀምረሽ የሆነ ቦታ እንደምደርሽ አውቀዋለሁ። ቢዝነስም የጀመርኩት አሁን አይደለም ገና በልጅነቴ በ22 ዓመቴ ነው አካባቢ ነው እና ይህኛውን 8 ዓመት ልበልሽ እንጂ ቆየው ቢዝነስ ከጀመርኩኝ። ስለዚህ ማለት ነው እግዚአብሔር የተመሰገነ ይሁን ጤነኛ ነኝ፣ ጠንካራ ነኝ፣ የስራ ልምዱም ስላለኝ አሁን እንደገና በዚህ ባየሁት አንዳንድ ነገር ማለት ነው የሰው ልጅ ከዚህ ቃጠሎ ወጥቶ ተስፋን የሚያወሩበት እንደገና መነሳት እንችላለን እያሉ ሁሉንም አጠዋል። አንዳንዶች የሚገርምሽ ቢዝነሳቸውንም መኖሪያ ቤታቸውንም አጠው ምን ማድረግ አለብን ብለው ቁጭ ብለው ሲያወሩ ሳይ አሀ የኔማ ትንሽ ነው የእነሱ ከኔ ይብሳል ማለት ጀምሬያለሁ ማለት ነው።
ወይዘሮ ተዋበች እርሳቸው የሚያውቋቸው አብዛኞቹ ንብረት የወደመባቸው የአካባቢው ነዋሪዎች ሆቴል መግባታቸውን ገልጸው በጣም የሚቀርቧቸውን ንብረታቸው ወደ አመድነት የተቀየረ 4 ሰዎች ሄደው ማጽናናታቸውን ነግረውናል። በመጨረሻም ምኞታቸውን አካፍለውናል።
እንግዲህ ለሞቱት ነፍሳቸውን ይማርልን፣ ከቤታቸው ደግሞ ተፈናቅለው አሁን በየቦታው ላሉት ደግሞ መጽናናትን ይስጥልን። እንደገና ደግሞ እንደኛም ቢዝነሳቸው ተጎድቶ እንደዛ ላሉት ሰዎችም እንደገና ያው ሰርተን እንደምናገኘው እግዚአብሔር ደግሞ ልባቸውን ጠንከር እንዲያደርጋቸው ምኞቴ ነው። በአጠቃላይ የመጣው ነገር እዚህ አካባቢ ለብዙዎችን ለሁላችን የሚያስተምረን ነው እና ሀብት በአንድ ቀን አግኝተሽ በአንድ ቀን እንደምታጭው ያሳየኝ ትምህርት ስለሆነ ሁሌም እግዚአብሔር መያዝና እኛም ደግሞ በተቻለው መጠን ማለት ነው ከዚህ ተምረን እኛም የምንችለውን ነገር ለሰው በቃ መድረስን ተባብር ደስ ይለኛል። እንደገና ደግሞ ላይክ ጓደኞች፣ ወዳጆች፣ በአጠቃላይ ማውቃችሁ ሰዎች ጠዋትና ማታ እየደወሉ አይዞሽ በርች ይላሉኝ፣ ለሁሉም ምስጋና አቀርባለሁ።
ወይዘሮ ተዋበች ከአደጋው በኋላ ሰዎች እርስ በርሳቸው የሚያደርጉት መደጋገፍና መረዳዳት እንዲሁም የሚያሳዩት ጥንካሬ ሀዘናቸውን ወደ ተስፋ እንደለወጠላቸውም አጫውተውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ለ2ኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይም ከጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ የደህንነትና የስትራቴጂ አቅጣጫ አለመሆኗን የሚገልጹት የአፍሪካ ጉዳይ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችል አመልክቷል። በአፍሪካ ቀንድ በሳህልና በታላቁ የቻድ ሐይቆች አካባቢ ውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑበት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምታ አስመልክቶ ስመኝሽ የቆየ ተንታኞችን አነጋግራለች። ወደዛ ነው እናልፈው።
ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሊላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሊላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሊላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ።
ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ ምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የአሉቴዎችን እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን፣ የአልሁቲዎችንም የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን ትራም ውስጥ ያለን እንቅስቃሴ እንዲሁም ኢራንን በቀይ ባህርና በገልፎ ፌደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን።
አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ።
ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ትመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌ ከቀጠናው ማስወገድ መቀናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ማለት ከደህንነቱ አንጻር፣ ከስትራቴጂ አንጻር፣ ኢቭን አንቺ ያልሽው ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም።
ሶማሊላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል።
የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሶስትዮሽ ግንኙነቶቻቸውም ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል። እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የእነኚህ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት።
በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለዓመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመች አይሆንም ይላሉ።
ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የምላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብአዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብአዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥተው የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ በአጠቃላይ አፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮንመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል።
ሌላው የአፍሪካ ትልቁ ራስ ምታት 2 ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያጋባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ሄሜቲና በጦር አዛዡ አብደል ፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ያደርጓት ይችላሉ ይላሉ ዶክተር በለጠ።
ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይህንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው። እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው።
ባለፉት ጥቂት ዓመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራቡ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን 2 የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ።
እንደ ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሽቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የንግድ የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ።
ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራትና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ።
መጀመሪያ አሜሪካ ከኔቶ ጋር፣ አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስነው ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለው እንቅስቃሴ ቁጥጥራቸው ውጪ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው የኬንያ አሜሪካ የትብብር ማዕቀፍ አንዱ ትኩረት አድርጎ የሚንቀሳቀሰው። ስለዚህ ኦልሬዲ የአሜሪካ አስተዳደሮች ከሳህል ያላቸውን ኢንጌጅመንት እየቀነሱ እየወጡ ነው እና በምን ፍጥነት እና በምን ያክል መጠን የፕሬዚደንት ትራምፕ አስተዳደር ተመልሶ በሳህል ጉዳይ ላይ እጁን ያስገባል የሚለው አሁንም ወደፊት የሚታይ ነው።
ምሁራኖቹ የሚስማሙበት ትልቁ ነጥብ የአሜሪካ መንግስታት በአፍሪካ ላይ የሚከተሉት ፖሊሲ ሌሎች ሀያል ሀገራት በአህጉሩ ላይ የሚኖራቸውን ተጽዕኖ በመገዳደር ላይ የተመሰረተ መሆኑን ነው። በተለይ ደግሞ ትራምፕ ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱትንና በኋላ ደቡብ አፍሪካ የተቀላቀለችውን የብሪክስ ቡድን እንቅስቃሴ ለመግታት ልዩ ፍላጎት እንዳላቸው ዶክተር በለጠ ያሰምሩበታል።
ብሪክስ አገራት የሚባሉት አሁን አፍሪካ ውስጥ ያሉ አባላት እየጨመሩ መጥተዋል። ሶስት ትልልቅ የሚባሉ የአፍሪካ ሀያል ሀገራት የብሪክስ አባላት ወረድ ሆነዋል። መስራቹ አለች ደቡብ አፍሪካ፣ ከዚያ በኋላ ኢትዮጵያ እና ግብጽ ቋሚ የብሪክስ አባል ሀገራት ሆነዋል። እንደዚሁም በቅርቡ ራሻ በተደረገው ስብሰባ ሶስት ተጨማሪ ሀገራት እንደ ተባባሪ የብሪክስ አባል ሀገራት ተደርጎ ተወስደዋል። እነሱም ናይጄሪያ፣ አልጄሪያ እና ኡጋንዳ ናቸው። እንግዲህ እነኚህ ስድስት ሀገራት አፍሪካ ውስጥ አሉ የሚባሉ ትልልቅ ሀገራት ናቸው እና ወደ ብሪክስ እንግዲህ ብሪክስ ሲባል ወደ ቻይና፣ ወደ ራሽያ ያዘነበለ የፖሊሲ ማዕቀፍ ይኖራቸዋል ተብሎ የሚቀመስ ነው። ፕሬዚደንት ትራምፕ ከተመረጡ በኋላ የመጀመሪያ ትልቅ ስቴትመንት አፍሪካን በሚመለከት ካደረጉት መሀል አንዱ የብሪክስ እንቅስቃሴን በቀላሉ እንደማይመለከቱ መግለጻቸው ነው። በተለይ ከዚህ ከዲዶላራይዜሽን ጋር ያለው እንትን የአሜሪካን ዶላር ማስቀረት አንዱ ዓላማ ስለሆነ ያንን የምታደርጉ ከሆነ የሚደርስባችሁ ጫና ቀላል አይሆንም የሚል ማስፈራሪያ ሰጥተዋል።
አሜሪካ በኢኮኖሚ ወታደራዊና ፖለቲካዊ አቅም የጎለበተች ልዕለ ሀያል ሀገር ናት የሚሉት ተንታኞቹ ሁሉም የአፍሪካ ሀገራት ከአሜሪካ ጋር ትስስር ለመፍጠር የሚያስችላቸውን አቅም መመዘንና ማዘጋጀት እንደሚኖርባቸው ያሰምሩበታል። በተለይ ደግሞ በአፍሪካ ህብረት ስር ወሳኝ የሆኑ ማዕቀፎችን ማራመድ የሚችሉበትን አቅም ሊገነቡ እንደሚገባም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የፊታችን ሰኞ የሚከበረውን የተመራጩን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለ ሲመታ አከባበር ልዩ ገጽታዎቹና ክብረ በዓሉን በዋሽንግተን ዲሲ አካባቢ በሚገኙ የንግድ ማህበረሰብ ላይ የሚኖረውን ጠቀሜታ አስመልክቶ የአሜሪካ ድምጽ ሁለት እንግዶችን አነጋግሯል። እንግዶቹ በአዲስ አበባ ዩኒቨርሲቲ የድህረ ምረቃ ትምህርት መርሃ ግብር የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉና በጆርጅ ታውን የቀድሞ ዜድ ሬስቶራንት ባለቤትና የዋሽንግተን ዲሲ የምግብ ቤቶች ማህበር ቦርድ ሊቀመንበር የነበሩት ወይዘሮ ዘውዲቱ ወንድሙ ናቸው። ያነጋገራቸው ደረጀ ደስታ ነው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ፕሮፌሰር ብሩክ ኃይሉ በዲፕሎማሲው መስክ ዩናይትድ ስቴትስና አውሮፓን ጨምሮ ወደ 10 ዓመት አገልግለዋል። ስለ በዓለ ሲመቱ ምንነትና ዕለቱ በአሜሪካ ያለውን ታሪካዊ ስፍራ ያስረዳሉ።
በዓለ ሲመት ድን ነው በአሜሪካ በጣም ታሪካዊ ሆነ። እንደውም የአሜሪካ ታሪክ ሆነ በየአራት ዓመት ይጠበቅ እንግዲህ አሜሪካ ፕሬዚደንሻል ወይ ስርዓታቸው ሰማይ ዝቅ መሬት ከፍ ቢል በአራት ዓመት ጥር 20 ጃንዋሪ 20 ወይ እንደገና የተመረጠው ፕሬዚደንት ኢንካምበንቱ ወይም ደግሞ ተሸንፎ ወይም ስልጣኑ ግዝቅቶ ሌላ ተፎካካሪው ተወዳድረው አዲስ የሚመጣው ያሸነፈው አዲስ ሆና የሚመር ነው እና በዓለ ሲመቱ በአሜሪካ ትልቅ ታሪክ ነው። ትልቅ ፋንፌር ነው።
በዓለ ሲመቱ የሚካሄድበት ወቅት ብዙ ጊዜ ጠንከር ያለ ክረምት ላይ መሆኑን የሚገልጹት ፕሮፌሰር ብሩክ አሜሪካውያን ቅዝቃዜም ሆነ አንዳንዴም የሚጥለው በረዶ ሳይበግራቸው በዓለ ሲመቱን ለመታደም ከያሉበት ወደ ዩናይትድ ስቴትስ ዋና ከተማ ወደ ዋሽንግተን እንደሚጎርፉ ይናገራሉ። ትልቁ ቀን ሲሉ በጠሩት ቀን የአከባበሩን ወግ ይነግሩናል።
የመጪው በዓለ ሲመት እንግዲህ አዲስ ፕሬዚደንት አሜሪካ ታያለች። እንግዲህ ዶናልድ ትራምፕ ለሁለተኛ አሸንፎ የገቡት ተሸንፎ ነበር። አሁን እንደገና ተወዳድሮ አሸንፎ ነው 47ኛ ይሆናሉ። ባለፈውም ጊዜ 45 አሁን እንግዲህ ልክ ጥር 20 ልክ ኑን ላይ ምሳ ሰዓት በኢትዮጵያ አቆጣጠር 6 ሰዓት ላይ መሐላ ፈጽመው ስልጣን ይረባሉ ማለት ነው።
ዋሽንግተን ዲሲ ጆርጅ ታውን በሚባለው አካባቢ ቀደም ባሉ ዓመታት ታዋቂ የነበረው የዜድ ምግብ ቤት ባለቤትና በብዙዎች ዘንድ ዜድ እየተባሉ የሚጠሩት ወይዘሮ ዘውዲቱ ወንድሙ በሁለቱም የፕሬዚደንት ክሊንተን በዓለ ሲመት ወቅት በስፍራው በመገኘት የኢትዮጵያውያንን ምግብ ዝግጅቱ ላይ ለታደሙ አሜሪካውያን ማቅረባቸውን ገልጸውልናል። በምግብ ቤታቸው እንደ ጆርጅ ቡሽና ክሊንተንን የመሳሰሉትን ፕሬዚደንቶች ጨምሮ በርካታ ዲሞክራትና ሪፐብሊካን የምክር ቤት አባላትን በተለያዩ ጊዜያት ማስተናገዳቸውን የተናገሩት ዜድ በክሊንተን ጊዜ የነበረውን ሁኔታ እንደሚከተለው ያስታውሱታል።
ክሊንተን ሁለቱም ጊዜ ኢናጉሬሽን ላይ በክሊንተን ጊዜ እዛ ውጪ ፓርቲስፔት ካረጉት ሬስቶራንቶች መካከል የኛ ሬስቶራንት ስለነበረ እዛ ላይ ነበርኩኛው። ሰው ሲደሰት ፌስቲቫል አንዳንዴ እንደውም በጣም ከደስታቸው የተነሳ አንዳንድ ጊዜ ገንዘብ ሰጥተው ቼንጅ እንኳን ኤክስፔክት አያደርጉ ነበር። በጣም ፌስቲቫል ነበር። እሱን አስታውሳለሁ።
ትራምፕ እንዲመረጡ አስችሏቸዋል ከሚባሉ ጉዳዮች ኢኮኖሚው ቀዳሚውን ስፍራ እንደያዘ ሁሉ ክሊንተን በመጡበትም ወቅት የነበረው ሁኔታ ኢኮኖሚው የወደቀበት ወቅት እንደነበረ የገለጹት ዜድ በበዓለ ሲመቱ የዋሽንግተን ዲሲ ንግድ ማህበረሰብ ትልቅ ገንዘብ እንደሰራበት ራሳቸውን ምሳሌ አድርገው ይናገራሉ።
በክሊንተን ጊዜ ይመረጥ የመጀመሪያው ጊዜ ሪሴሽን ነበረ። የሪሴሽን ጊዜ እኛ ቢዝነስ ላይ በጣም ሪሴሽን ስለነበረ በጣም ችግር ላይ ነበር ሲመጣ ማለት ነው። ከዛ ኢናጉሬሽኑ ውጪ የተወሰኑ ሬስቶራንቶች ተመርጠው ቢዝነስ ትራንሳክሽን እንዲያደርጉ ራሳቸው ሬስቶራንታቸውን እያስተዋወቁ በትንሽ ዋጋ ፕሮዳክቶች ሊሸጡ ምግብ ያው ስንሸጥ ነበር እና በጣም ጥሩ ገንዘብ ሰርተን ነው የገባ። በሁለት አስታውሳለሁ ትልልቅ ጥቁር ትራሽ ኮንቴነር በሳ ውስጥ ካሽ ሙልተን ገብተን ቢዝነሳችን ብዙ ቢዝነሶች አንሰራርተዋል በዛ የተነሳ እና በሁለተኛው ጊዜ ደግሞ ኢናጉሬሽን ያው መጀመሪያዎች ፓርቲፌት ስላደረግን ለሁለተኛውን ፓርቲስፔት አድርገን ነበር። ያኔ ደግሞ በቃ ሰርድ ፓርቲ ገባበት እና በቲኬት ሆነ እና የተወሰነ ገንዘብ እነሱ ያስቀሩ ነበረ። ግን ሆኖም ጥሩ ቢዝነስ ጀነሬት አድርገን ከሱ ከቢዝነሱ አንጻር።
የዋሽንግተን ዲሲ ምግብ ቤቶች ማህበር ቦርድ ሊቀመንበርና የአሜሪካ ምግብ ቤቶች ማህበር ቦርድ አባል እንደነበሩ የተናገሩት ወይዘሮ ዘውዲቱ በዘንድሮ የፕሬዚደንት ዶናልድ ትራምፕ በዓለ ሲመት ለመሳተፍ ከየአካባቢው የሚመጡ ደጋፊዎች ለዋሽንግተን ዲሲ የንግድ ማህበረሰብና ለከተማው ትልቅ ገቢ ያስገኛሉ ይላሉ።
ብዙ ጊዜ ፌስቲቫል ሲሆን እንደዚህ ያ ደጋፊዎቹ በጣም ደስ ስለሚላቸው ብዙ ገንዘብ ያጠፋሉ ኢናጉሬሽን እና ለከተማው ጥሩ ነው የሚሆነው። ለዲሲ በጠቅላላ ለከተማው ጥሩ ነው የሚሆነው። እንትን ከውጭ ይመጣሉ ሰዎች መቼም፣ በተለይ የትራምፕ ሰዎች እንግዲህ ከሌላ ስቴት ነው የሚመጡት። ያኔ ከተማው በቃ ሬስቶራንቱም፣ ሌላ ሆቴሉም፣ ልዩ ቢዝነሱም ምናምኑን አፌክት ያደርገዋል። በፖዘቲቭሊ ነው አፌክት።
ደጋፊዎች ከውጭ መስኩ ላይ እንደሚያከብሩት ሁሉ በምክር ቤቱ ህንፃ ውስጥ ፕሬዚደንቱንና የምክር ቤቱ አባላት የሚቋደሱት የበዓለ ሲመቱ ምሳ ይካሄዳል። ፕሮፌሰር ብሩክ ስነ ስርዓቱን እንዲህ ይገልጹታል።
ምሳ ግብዣ ይደረጋል። ወጪውና ገቢው ፕሬዚደንት፣ እዛ ላይ ባለቤታቸው፣ ቤተሰቦች፣ የልጅ ልጆች፣ የሀገሪቱ መሪዎች፣ ሴኔቱ ሬፕሬዘንታቲቭስ፣ በቃ የስቴት ገቨርነሮች ሁሉም ይገኛሉ። ኤሊቱ ላለ ያ ከተደረገ ካለቀ በኋላ 3 ፒኤም ሲሆን በኢትዮጵያ ከሰዓት 9 ሲሆን እንግዲህ ፓሬድ ይጀመራል። ይሄም በአሜሪካ ታሪክ ያለ ነው። ፕሬዚደንቱ በመኪና ብዙ ጊዜ ድሮ ሄዱ ነበረ ወይ በፈረግ ወታች በጥንቱ እና ፓሬዱም እስከ ዋይት ሀውስ ድረስ ከና ፕሬዚደንቱ ወደ ቤቱ ይገባል።
ከምክር ቤቱ ውጭም እንዲሁ በተለያዩ ቦታዎችና አዳራሾች ውስጥ የበዓለ ሲመቱ ግብዣዎች ይካሄዳሉ። አሁንም ፕሮፌሰር ብሩ
አሁን ቦሎች ይኖራሉ። ብዙ ቦሎች የራት ግብዣዎች በጣም በርካታ ይሆኑ። ይሄ ደግሞ በስቴች በፈንድሬዘሮች መሳሰሉ ታዋቂ የአሜሪካ ሴትን ደረጃ ያደረጋል። ፕሬዚደንቱ እንግዲህ ከባለቤቱ ጋር ሆኖ እንደ መብረር በለው ከአንድ ቦታ ወደ አንድ ቦታ እየሄደ በዳንስ ይከፍታል። ታይቶ 20 ደቂቃ 30 ደቂቃ ወደሚቀጥለው ይሄዳል። እንዲህ እያደረገ እስከ ንጋት እስከሚቀጥለው ገን ድረስ ያደርጋሉ።
ምን ይለየዋል ይሄ ከእስከ ዛሬዎቹ የበዓለ ሲመቶች? ምን የሚለየው ነገር አለ ያስባሉ?
የዘንድሮ እንግዲህ የዶናልድ ትራምፕ ሰከንድ ተርም ሁለተኛ ዙር ፕሬዚደንት ሆነው አንድ ይሄ ነው ማለት ሪኤሌክትድ የሆናቸው ተሸንፎ እንደገና ጥቂት ፕሬዚደንት የሚባሉ ካታጎሪ ሲገቡት፣ ምክንያቱም ቀደም ሲል በጆ ባይደን ተሸፈው ወጥተው ነበረ። ሌላ ለየት የሚያደርገው ምንድን ነው? አሜሪካ ወጣት የሆነ ቫይስ ፕሬዚደንት ያለባት ጊዜ በጣም ምክትል ዲቫንስ ኦሃዮ።
በዚህ የበዓለ ሲመት በይፋ የሚገለጹ ሌሎቹን የአሜሪካ ነባር የፖለቲካ ባህልና ወጎችን ፕሮፌሰር ብሩክ እንደሚከተለው ያብራሯቸዋል።
ሌላው እንግዲህ ባህላቸው ምንድን ነው? ሃይማኖት በደንብ አብሮ ጎን ለጎን ሁሉም ፕሬዚደንቶች ማለት ይቻላል መጽሐፍ ቅዱስ ይዘው ነው የሚሉት። ዩዥዋሊ የቤተሰብ መጽሐፍ ቅዱስ ነው። ከቤተሰብ ሲዋረድ ነጣ ነው የራሳቸው ይሆናል። እንደገና ሚስቶቻቸው ባችለር ያልሆኑት ባችለሮች ነው ወንደላጤዎች ብል እና ባለቤቶቻቸው መጽሐፍ ቅዱስ ይዘው ራሳቸው ያሉበት ነው። ሌላ ለየት የሚያደርገው የአሜሪካ ቺፍ ጀስቲስ ዋናው ቼሩ ጆን ሮበርትስ ናቸው። እሳቸው ናቸው አድሚኒስተር የሚያደርጉት። ስለዚህ አሜሪካኖች በጣም ሲሪየስሊ ሁኔታ ነው። አጭር ነው ነገር ግን ኢምፓክት። ሌላ በጣም በጣም አሜሪካንን አሜሪካ አቶ ደረጃ የሚያደርገው በመጨባበጥ ነው። ስልጣን ሚር ጀነራል ስኪ በመጨባ ይቅና ተባብለው ተቃቅፈው ተሳስመው ሚስቶቻቸውን ስመው ነው የሚረካ ቤተሰቦቻቸውን ይዘው ነው። ኦፍኮርስ ግድፈቶች አሉ። እንደምታስተውሰው ጆ ባይደን ባሁን ገኛለው ብለዋል። ባለፈው ግን ሚስተር ትራምፕ እንደተሸነፉ አሜሪካ ታሪክ አልተለመነታ አኩርፎ አልተገኘ። የራሱ አሜሪካንን ካልቸር የመጣሱ ታየው። ህዝቡ ማዝኗል በወቅቱ። እንደውም አመጽ የሜካ ጃንዋሪ 6 ቀደም ሲል ምርጫውን አልቀበልም ጆ ባይደን ማሻንቻ ግራድ ቤት ገብተው ይሄ ለአሜሪካ ሆንም ጭራሽ ታይ ቀጥሏል አልቀጥለውም ቢለውን ስናይ አምሳሌ ካሜላ ሃሪስ እንደተሸነፈች ባይደንቷ ስልክ ደውላ ነው ሚስተር ትራምፕ እንኳን ደስ ያለህ ብላለች። ይሄ ቲፒካል አሜሪካ ጆ ባይደንም እንኳን ደስ ብሏል። እንደገና ዋይት ሃውስ ጋብዙት ትራንዚሽናል ቲም ሽግግር ቡድኖች ይቋቋማሉ ካቢኔውን ለማዋቀር ለላም ስልጣን ለመረካከብ ቀደም ሲሉ ነው የሚያደርጉት። የለማድረግ እኔ 100% ሬዲ ነኝ በሚል ጆባይ ጠርተው በሚገባ አድርገዋል።
ፕሮፌሰር ብሩክ ኃይሉና ወይዘሮ ዘውዲቱ ወይም ዜድ ወንድሙ የፕሬዚደንት ዶናልድ ትራምፕ በዓለ ሲመትን አስመልክቶ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችን ይቀጥላሉ። የትራምፕ የምጣኔ ሀብት ፖሊሲ ምን ሊመስል ይችላል? ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአንድ ቀን በኋላ ቃለ መሐላ ፈጽመው ስራቸውን በይፋ ይጀምራሉ። ቀዳሚ ትኩረት እንደሚሰጡት በተጠቀሰው የምጣኔው ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችንም ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። እንደ መጀመሪያው የፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሬን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነቱ ሊባባስ ይችላል ሲሉ ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች ከአህጉራዊ ግንኙነት ይልቅም ከሀገራት ጋር የሁለትዮሽ ግንኙነት ላይ ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማየ ነው ያዘጋጀው ዘገባ ይቀጥላል።
47ኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ 4 ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የሀገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የእሳቸው ዓላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ኢንዱስትሪስ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለ3-4 አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት ዓላማ የያዙ ነው የሚመስለው።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎችን እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ.ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶችን ቀንሶ ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይህንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስትሪም ላይን ማድረግ አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የ10%፣ ሜክሲኮና ካናዳ ላይ ደግሞ በተመሳሳይ የ25%፣ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ ዕቃ ከውጭ ነው የምታስገባው እና ይሄ ትሬድ ዴፊሲት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ ዕቃ ለመግዛት የምታወጣው ገንዘብና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው፣ የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ ዓላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው? ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል፣ ወይንም ሊያባብሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው፣ ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽዬሽን ነው የሚለው አካሄድ እውነት ከሆነ እና ሀገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላቶሪ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቼ የሚችሉ ከሆነ ኢኮኖሚውም የማምረት አቅም ይጨምራል።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር የተፈጥሮ ሀብት የምንላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅና ሌሎችን ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ ሄኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ።
አፍሪካ ላይ በአጠቃላይ የቻይና ቤልተን ሮድ ኢኒሽቲቭ የሚባለው ጥሩ ሄደዋል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚኔራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ሕዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችለው።
አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና እድል ድንጋጌ አጓ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው እድል ካለፉት 2 ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 $10.3 ቢሊዮን ዋጋ ያላቸው ምርቶች በዚህ እድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው እድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔው የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ።
ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂንግ የሚባሉ ሀገሮች በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ እድገት ይህን ያህል ጨነቃል ብዬ አላስብ። ከዛ አንጻር አይ ቲንክ አገዋን የሚያራዝምበት አንጻር በጣም ዝቅተኛ ነው የማስበው። አገዋ የሚራዘም ከሆነ ግን አይ ቲንክ ኢትዮጵያ የመመለስ እድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ እንደምታውቀው ብዙም አይጨነቁም እና በሆነ ምክንያት ይሄ የአገዋ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ እድሏ ከፍተኛ ነው ብዬ አስባለሁ።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ጨምሮ ከሌሎች ሀገራት ጋር በሚኖራት ግንኙነት ዙሪያ የሚተገብሯቸው ፖሊሲዎች በመጪው ሰኞ ጥር 12 2017 ዓ.ም ቃለ መሐላ ፈጽመው ወደ ዋይት ሀውስ ለሁለተኛ ዙሪያ የስልጣን ዘመናቸው ከተመለሱ በኋላ በሚያሳልፏቸው ውሳኔዎች የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀቁ። ለክርስትና እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ እያለን እዚህ ላይ የምንሰናበታችሁ ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም እኔ ደን ገረመ መሰናዶውን በመምራት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች እንዲሁም ደግሞ ባልደረቦች ጋር በመሆን ነው። ሰላም ጤና ስጥልን። ደህና ደሩ።